ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 26 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 26 ቀን 398 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የኦዴፖ ኮሎኔል እንደተሾመ ሰሞን የወያኔን ህግ አልቀይርም የማሻግራችሁ እኔ ነኝ እያለ በማያውቀው ሲዘላብድና አራምባና ቆቦ ሲረግጥ የነበረ ጊዜ እቅጩ ተነገረን። ታዲያ ምን አደናገረን ብለን ነበር። ከዚህናው በማስከተል እናሰማዋለን። በመጨረሻም የጽንፈኞችና የሹመኛው ኮሎኔል የመቃብር ጉዞ በሚል ርዕስ የቀረበውን ሰፋ ያለ ትንታኔ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
አገዛዙ በመተከል ዞን ለተከሰተው አለመረጋጋት በአስቸኳይ መፍትሄ ሰጥቶ ወደ ቀያቸው እንዲመለሳቸው ተፈናቃዮች ጥያቄ ያቀረቡ። በቡለን ከተማ መጠለያዎች ውስጥ የሚገኙ ተፈናቃዮች በአሸባሪዎች ጭፍጨፋ ምክንያት ከቤት ንብረታቸው ተፈናቅለው በጊዜያዊ መጠለያ በመኖራቸው ከፍተኛ ማህበራዊና ኢኮኖሚያዊ ችግር ውስጥ ከወደቁ መሆናቸውን ገልጸው ከአገዛዙና ከበጎ አድራጎት ድርጅቶች የተሰጣቸው የሚገኘው እርዳታ በቂ ያለመሆኑን ተናግረዋል። መፍትሄው የጠጣውን ዴታ ተረጋግጦ ወደ ነበሩበት ቀይ መመለስ መሆኑን ገልጸው አገዛዙ ይህንን በአስቸኳይ ተግባራዊ እንዲያደርግ ተማጽነዋል። በቀጠናው አንጻራዊ ሰላም እስኪሰፍን ድረስ የደረሰ ሰብላቸውን እንዲሰበስቡ የሚመለከተው አካል ጥበቃ እንዲያደርግላቸውም ጠይቀዋል። በቤንሻንጉል ጉሙዝ በቡለን ወረዳ ብቻ ከ40 ሺህ በላይ የሚሆኑ ዜጎች ከቀያቸው ተፈናቅለው የሚገኙ ሲሆን በአጠቃላይ በመተከል ዞን ተፈናቅለውና በተለያዩ ቦታዎች ተጠልለው የሚገኙ ከ100 ሺህ በላይ ይሆናሉ። የአገሪቱ የውጭ ምንዛሬ እጥረት አሳሳቢ ሆኖ መገኘቱን አንዳንድ ክፍሎች እየገለጹ ይገኛሉ። በአሁኑ ወቅት 1 ዶላር በባንክ 39 ብር ከ60 ሳንቲም እየተመነዘረ ሲሆን በጥቁር ገበያ ደግሞ 53 ብር ደርሷል። የባንኮች ተመንን ከጥቁር ገበያው ጋር ለማስተካከል የብሔራዊ ባንክ ተቋም በባንክ የሚደረገውን የመለወጫ ተመን በየቀኑ እንዲጨምር ቢያደርግም የጥቁር ገበያ መለወጫ እየጨመረ በመምጣቱ ልዩነቱ ይበልጥ እየሰፋ እንጂ እየተበበ አለመሄዱን ባለሙያዎች እየተናገሩ ይገኛሉ። አሁን ለተፈጠረው የውጭ ምንዛሬ እጥረት የተለያዩ ምክንያቶች ቢኖሩም ባለፉት አመታት በስልጣን ላይ የነበረው ቡድን አገሪቱን ከቆጠበችው ሀብት በላይ ከውጭ አገር በመበደር የመዋለ ንዋይ ፍሰት ሲያደርግ መቆየቱና በአሁኑ ወቅት አገዛዙ ለተበደረው ዕዳና ወለድ መክፈያ የውጭ ምንዛሬ በመጠቀም ምክንያት ነው። ከዚህ ጋር ተያይዞ ባለፉት አመታት በስልጣን የነበሩ ለግላቸው ከፍተኛ የውጭ ምንዛሬ ዘርፈው ወደ ውጭ ማስወጣታቸው ይታወቃል። ከዚህ በተጨማሪ ባለፉት አመታት ከውጭ ወደ ሀገር ውስጥ የሚገባው ንግድ ባለመቀነሱና ሀገሪቱ ወደ ውጭ ለካ የምታገኘው የገንዘብ መጠን ባለመጨመሩ የውጭ ምንዛሬ እጥረቱን ጎላ አድርጎት ይገኛል። በአባይ ግድብ ላይ ሲካሄድ የነበረውና ለተወሰነ ጊዜ ተቋርጦ የነበረው የውሃ ሚኒስትሮች የሶስትዮሽ ስብሰባ እሁድ ታህሳስ 25 ቀን በበይነ መረብ የተካሄደ መሆኑን የኢትዮጵያ የውሃ የመስኖ ኢንጂነር ሚኒስቴር ባወጣው መግለጫ ገልጿል። ስብሰባው በደቡብ አፍሪካ የዓለም አቀፍ ግንኙነት ትብብር ሚኒስቴርና የአፍሪካ ህብረት አስተጻሚ ምክር ቤት ሊቀመንበር የሆኑት ግለሰብ ሰብሳቢነት የተካሄደ ሲሆን በአፍሪካ ህብረት ሊቀመንበር የተሰየሙት ባለሙያዎች ባቀረቧቸው ሰነዶች ላይ ውይይት የተካሄደ መሆኑን ተናግረዋል። ሰነዱ ለድርድሩ እንደ ግብአት እንዲወሰድ ኢትዮጵያ ሱዳን ሲቀበሉ ግብጽ ግን በጽኑ የተቃወመች መሆኑን ታውቋል። በግድቡ ሙሌትና አመታዊ አስተዳደር ላይ በአብዛኛው ስምምነት ተደረሰ ቢሆንም ግድቡ ወደፊት በአባይ ተፋሰስ ላይ ከሚገቡ የውሃ ልማቶች ጋር የሚኖረው ቁርኝት አስመልክቶ የቀረበው ሐሳብ ግን ከፍተኛ ልዩነት ምክንያት ሆኗል። ስምምነት የተደረሰባቸውና የልዩነት ሐሳቦችን በቀጣይ እሁድ ጥር 1 ቀን ለማካሄድ የስድስቱ ሚኒስትሮች ስብሰባ ላይ ይቀርባል ተብሏል። ሱዳን ወደ አገሯ የሚገቡት የኢትዮጵያ ስደተኞች የምትታስተናግድበት አዲስ የመጠለያ ስፍራ ማቋቋሟን ሱዳን ትሪቡን የተባለው የሱዳን ጋዜጣ ዘግቧል። አዲሱ የመጠለያ ቦታ በጋዳሪፍ ግዛት አልሲንደባ በተባለው ቦታ ላይ የሚገኝ ሲሆን በየቀኑ 500 ስደተኞች ከአሻባ መጠለያ ጣቢያ ወደ አልሲንደባ እየተወሰዱ መሆናቸው ታውቋል። የአልሲንደባ የመጠለያ ካምፕ እስከ 30,000 ስደተኞች ይይዛል የተባለ ሲሆን የአምራኩባ መጠለያ ካምፕ 25,000 ስደተኞች እንደሚገኙም ተነግሯል። በአምራኩባ መጠለያ ካምፕ በኮሮና ቫይረስ የተጠቁ ስደተኞች የተገኙ ሲሆን ታማሚዎቹን ከመጠለያው ካምፕ ተወስደው ተገልለው እንዲቀመጡ የተደረገ መሆኑን ተገልጿል። በግራሜ ታህሳስ 24 ቀን ድረስ በሱዳን የሚገኙ የኢትዮጵያ ስደተኞች ቁጥር 61,000 መድረሱን ጋዜጣው ዘግቧል። የራብ ቅድመ ማስጠንቀቂያ አውታር መረብ የተባለው ተቋም ባወጣው መግለጫ በትግራይና በሌሎች የኢትዮጵያ ክፍሎች እየተከሰተ ያለውን የምግብ አቅርቦት ሁኔታ በዝርዝር አስፍሯል። ተቋሙ በትግራይ በነበረው ጦርነት ምክንያት በርካታ ወገኖች ወደ ሱዳን እንዲሁም አዋሳኝ ወደ ሆነው ወደ አማራና የአፋር አካባቢዎች መሰደዳቸውን ገልጾ በትግራይ ውስጥም ገበያዎችና ሌሎች የኢኮኖሚ እንቅስቃሴዎች በጦርነቱ ምክንያት አገልግሎት በማቆማቸው የእህል ዋጋ በከፍተኛ ደረጃ መጨመሩን ገልጿል። በትግራይ በአብዛኛው አካባቢዎች የመሻሻል ሁኔታ ገና ያልታየባቸው በመሆኑ በተለይም በማዕከላዊ በምስራቅ ትግራይ አስቸኳይ እርዳታ የሚያስፈልጋቸው መሆኑን አስታውቋል። በደቡብ ምስራቅ የአገሪቱ ክፍል በአርብቶ አደሮች አካባቢ በህዳርና ታህሳስ ወራት የጣለው ዝናብ አነስተኛ በመሆኑ ለከብት መኖና ለውሃ መጠን እንዲሁም ለወተት ምርት ምክንያት በመሆኑ ሲገለጽ የከብት ዋጋ መቀነስና የእህል ዋጋ መጨመር የአርብቶ አደሩ የምግዛት አቅም እንዲቀንስ አድርጎታል ተብሏል። ይህ ችግር ለሚቀጥሉት 5 ወራት ሊቀጥል የሚችል በመሆኑ ለነዋሪዎቹ እርዳታ እንደሚያስፈልግ አሳስቧል። ከጥር እስከ ግንቦት ባሉት ወቅቶች በደቡብ በማዕከላዊና በምስራቅ ኦሮሚያ እንዲሁም በምስራቅ አማራና በደቡብ ትግራይ የዝናብ መጠን ይቀንሳል ተብሎ ስለሚገመት ምርት የሚቀንስ መሆኑን በመግለጽ አስጠንቅቋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Yeah.
ታዲያ ምን አሁን ማደናገረን?
የሽግግር መንግስት ለናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይንም ፈስደው
ከስንተመት ተመክሮ በኋላ ስንቱ የወገን ደም ከፈሰሰ በኋላ አለማር ብለን እባብ እርግብ መስሎን የወያኔ ተንኮል አደናግሮን ለቀጣይ ጭቆና ሰለባ ስንሆን ማየቱ ያበገነን ወገኖች ሐቁን ብንናገርም አቃቂር ይወጣልን ታፔላ እየተለጠፈብን ሰለባ መሆን የመረጠው ዜጋ በቅጥረኞች ተወናብዶ ተደናግሮ እያደረሰ የቆየውን ጉዳትና የደረሰብንን ውርደት ታሪክ ቢረሳው የምንመርጠው ይሆናል። አፍራናል ባቡዳቢ የኢሳያስን በደም የተጨማለቀ እጅ ጨብጦ የሳመው ጠቅላይ ሚኒስትር ተብየጉድ ጫጫታው ቢበዛም ለሀገራይ በጅም የሚለውን ሳንደክምና ጊዜ ሳንፈጅም ለሁሉም ህዝብ አረጋግጧል። በመጀመሪያ የግለሰብ ማን እንደሾመውና ሚናውም ትግል አብራጅና ለወያኔ ስንፋስ ሰጪ ነው ያልነውን ያላመኑ ሁሉ ሁሉ አድሮ ተልእኮው የከፋና ለወያኔና ለአሜሪካ የሚጠቅም መሆኑን መረዳት የደገፉት ሳይቀሩ እየተረዱት ናቸው። የህዝብን ጭፍን ድጋፍ ያገኘ መስሎት ሲውገረገር ድፍረትን አግኝቶ የሽግግር ሂደት ጭራሹንም የሚታሰብ አይሆንም ብሎ እቅጩን ተናግሯል። የሽግግር መንግስት ሁሉን አቀፍ ካልተመሰረተ ከባድ የሆነውን የኢትዮጵያ ችግር በቀላሉ ወይም በአንድ ግለሰብና ቡድን መፍታት በሰላም የሚቻል አይደለም። ሽግግር ሲባል የስልጣን ጥመት በሚል ያዲሱን ሹምና የወያኔን አገዛዝ መቀጠል የሚደግፉት ሁሉ ያልተረዱት አቅ አለሰፊ ተሳትፎና ሽግግር የሚቀጥለው የወያኔ ምርጫና ጽፍን ጨቋኝ አገዛዝ እንጂ ለውጥና ዴሞክራሲ አለመሆኑን ነው። አዲሱ ሹም የዴሞክራሲና ህዝባዊ አማራጮን አሽቀንጥሮ ጥሎ የራሱና ኢህአዴግ የሚለውን የወያኔ ጭምብል አገዛዝ ያስቀጥል ተነስተዋል ተነስቻለሁ ሲልም በድፍረት ነው ተናግሯል። ለውጅምብሩ ይረዱ ዘንድ ነገዷን ዳርጋቸውን የመሰሉ የወያኔ ቅጥረኞችና ለምን በረከት ስምኦን ተነክቶ ባዮችን አማራውን ያወናብዱ ዘንድ ወደ አሜሪካ ይዞ ሊጓዝም ተነስተዋል። ይህን ከሃዲ የአማራ ተጠሪና ተቆርቋሪ ብለው ሊያስተናግዱ የተዘጋጁ ማፈሪያዎች መኖራቸውንም መካድ የምንችለው ሀቅ አይደለም። አማራው በራሱ ላይ እባብን መጠምጠም ልምዱ ሆኗል ይባል የለ? አዲሱ ሹም ለተወሰነ ጊዜ ማንነቱን ደብቆ ኢትዮጵያዊ ጭንብልን አጥልቆ ቆይቶ ነበር። አሁን ግን በችኮላ ይሁን በጭብጨባ ዞሮበት ማንነቱና እቅጩን በአደባባይ መናገሩን ተያይዞታል። መካሪያ ታንዴ እያለ የሚጠይቀው ብዙ ሰው ሆኗል።
አላፍ ፈላጊ ንግግሮችን ከማብዛቱ ባሻገር የሚለፍፈውም የሚበጀው አልሆን እያለ ነው። አቅሉም ሁኔታውም ይዘቱም ኢትዮጵያዊ ያልመስል ብሏል። ጠቅላይ ሚኒስቴር በሉኝ ለሚል ግለሰብ በተለይ በኢሳያስ ሱሪያ የሚያሳየው መቅለስለስን ቀለበት ማድረግ እጅ መሳም ኢትዮጵያን የሚያስገምት መሆኑ ጥርጥር የለውም። ያ ሁሉ ዜጋ ደሙን ያፈሰሰው ሀደን በአአ ለመቀየር እንዳልሆነ እየታወቀ ዜጎች በገፍ የተሰውት ለመሰረታዊ ለውጥ ለወያኔ ኢህአዴግ ዘረኝነት ማክተም መሆኑ ግልጽ ሆኖ ሳለ አዲሱ ሹም የሽግግርን ሂደት አሽቀንጥሮ ጥሎ በቆየው መንገድ እንዲሄዳለን ኢህአዴግ ተጠናክሮ ይቀጥላል ይለወጣል ይወገዳል ብላችሁ አታልሙ ሲል እንደሆ ግልጽ አድርጎ ነግሮናል። ኢህአዴግ ተጠናክሮ ይቀጥላል ማለት ምን መሆኑ እንደሆነ ለሁሉም ግልጽ ነው። በኢህአዴግ ስር ምርጫም ትርጉሙን ያየነው ነው። ኦህዴድ ስሙን ቀየራል ቀየረ የቆዩት ተረጣፊዎች በአዲሶቹ ታጀቡ አልታጀቡ የህዝብን ድምጽ የሚያፈንና እስከዚያው ካደረሰው አዲሱን ሹም የሚያስመርጥ የተጨበረበረና በዚህ ልምድ ባላቸው አሜሪካኖቹ የተቀናጀ የተዘጋጀ የይስሙላ ምርጫ መሆኑን መናገር ነብይ አያሰኝም። አዲሱ ሹም ጥርሱን ነፍሶና አይኑን አፍጦ ኢህአዴግ ህዝብ ያቀፈው ነው ተጠናክሮ ይቀጥልባቸዋል ሲለን መልእክቱ እንኳን ጸረ ወያኔውን ትግል እኔን አምናችሁ ተፋላችሁ አቋማችሁ እንጂ ምንም ለውጥ አይመጣም ወያኔ ከቁስሉ አገግሞ ይቀጥልባቸዋል ነው። በአዝማሚያ ደረጃ ያየነውና ያወቅነው አሁን በግልጽ ተነግሮናልና ታዲያ መወናበድ መቀጠሉ ትግላችሁን አከሸፍ የሚለው ግለሰብ ዙሪያ ማውደልደሉ ምን ሊባል ነው? ለውጡን አፍነሃል፣ የሽግግር ሂደቱን ተቃርነሃል፣ ሁሉን የፖለቲካ እስረኛ አልፈታህም፣ ኢህአዴግ ወያኔን አስቀጥላለሁ አጠናክራለሁ በሚል የህዝብ ደም ላይ ቀልደሃል በሚል ወግድ ወይም ይህ እስኪደረግ አንዲትም ጭብጨባ አንሰጥህም እንደማለት ይህን የህዝብ ትግል ጠር ለመቀበል ከውድቅት ጀምሮ የሚሰለፉ ዜጎች በአሜሪካ ሊታዩ መዘጋጀታቸው እግዚኦ የሚያሳይ ነው። ይባስ ብለውማ የኢትዮጵያ ጽኑ ጠላት የኤርትራን ህዝብ አስለቃሹን ኢሳያስን እንደ ጀግናና ወዳጅ መቀበል ማወደስ ተጎንብሶ በደም የቆሸሸ እጁን መሳም ሲያክሉበት ከትዝብትና ምጸት ባሻገር ወንጀል መታዘብ ሆኖብናል። ለኢትዮጵያ ዘፈን ሲሉ የከረሙት አስመሳይ አገር ወዳዶችም ከመቀጽበት ለምባገነንነት ዘፋኝ አዝማሪ መሆናቸውን በሰጠን ትዕግስት መታዘባችን አልቀረም። በበኩላችን አድርባይነትና ክህደት ደግሞ መሀይምነት ሊደፈጥጣት እየቃጣ ያለችውን ሀቅ በአደባባይ በማቅረብ ለወገን ለዜጋ ማሳሰብና ማስጠንቀቅ መቀጠላችን ምንም እንኳ ተጨማሪ ጠላቶች ቢያመጣብንም ግዳጃችን ነውና ተቀብለነው እንገኛለን። የሚጤሰው የአድርባይነት አቧራና ጢስ አያውረንም ያልነንና የክህደትን ጫጫታ መጋፈጥና ማስነን ስራችን ልምዳችን ነውና አዲሱ ሹም ወያኔን ሊያድን የመጣ አሊያም የወያኔን ስርዓት ሊያስቀጥል የታጨልን ሐሳዊ መሲህ ነው ከማለት ወደኋላ አንልም። በግርግርና ጫጫታ ከሐቁ ርቀን አገር ጎጂውን አገር አዳኝ ብለን ከመንጋው ጋር መክነፍ ልማዳችን ቢሆንማ መንግስቱንም መለስንም ደግፈን ኢትዮጵያን በካድን ነበር። ሁለቱንም ደግፉ የሚለው ቡራ ከረዩና ጫጫታ የሚዘነጋ አይደለምና ሲሮጡ የታጠቁት ሲሮጡ ይፈታል ተብሏል። ዛሬ ከባዕድ አገር ተመልሰው ተደመሩ ጀግናው ገሌ አገሩ ገባ ጉሮ ሸባ ወዘተ እየተባለ ያለው ነግ ሌላ ዜና መሆኑ የማይቀር ነው። የሄደ ይመለሳል፣ ያሽቃበጠም ደብቁ ደብቁኝ ይላል። ወያኔ ሊሾምና ሊያስተናግድ የሚችለው የተወሰነውን ነው። አጨብጫሪን ስለበዛ ሲከተለው የነበረውን መንገድ ይቀይራል ማለት አይደለም። የአማራው ህዝብ የኦጋዴኑ ወዘተ ይጠየቁና እስቲ ለውጥ መጣ ይበሉን። በቅሊንጦና በትግራይ ማጎሪያዎች አሁንም የሚማቅቁት ወገኖቻችን አዲስ ጎህ ቀደደ እስቲ ይበሉን። እስቲ ለአመታት ታስረው የተሰቃዩት እነ መምህር እንደ ስራቸው አግማሴ አባይነሽ ፈራው ታምራት ግዛቸው መቶ አለቃ አዱኛ በቅሊንጦና ዘዋይ የታሰሩት የሙስሊም መሪዎች አበራሽ በርታና ሌሎቹ ነፃ ወጣን ብለው ከጎናችን ይገኙ። እነዚህን ሁሉ ረስተው ስማቸውንም ለማንሳት እንኳን ቢብለው ግን ዘመድ ጓዶቻቸውን ክደው ድጋፍ ለአዲሱ ሹም ካልተሰጠ የሚሉንን በክህደት ብንከሳቸው ምኑ ያንሳል? ግርግር ለሌባ ያመቻል ነውና የታወቁ ወንጀለኞች ለራሳቸው በጓዳ ካገኙት ፈጣሪ ከመሉት ምህረት አግኝተናል ብለው እየቀለዱ በሆነ ኃይማኖት ሽፋን የበግለም የለበሱ ተኩላዎች ሆነው ፊርመተመሱ ዛሬ ስናይ የፍትህ ቀን መሽት መጣ ይሆን ማለት መከጠራችን የሚተበቅ ነው። ፍቅርና እርቅ የሚለን የወያኔ ምልምልና ሹም ሊጠቅመን ሳይሆን ወንጀለኞችን ተንከባክቦ ሊያስቀጥልብን መሆኑን እሱ ራሱም በአደባባይ እየነገረን በአደባባይ መጃጃልን መምረጥ የሚያስተዛዝብና ለውድ አገራችን የሞተልሽ ቀርቶ የገደለሽ በላ እንድንል የሚገፋፋን ነው። ለኢትዮጵያ ለአመታት ሲታገሉ የቆዩትና ብዙ መስዋዕትነት የከፈሉት ወደ ጎን ተገፍተው አገራችንን በይፋ የበደሏት የጎዷት ግን የቤተ መንግስት እንግዳ ሲሆኑ ማየት ድርሻችን መሆን የሌለበት መራራ ምጸት ነው። በዚህ ሂደት በቁንጭነት የተቀመጠው ደግሞ በአሜሪካኖች ተመልምሎ ባረቦች ተደግፎ ሻቢያን አቅፎ ዘረኝነትን አድሶ የቀጠለውን ጸረ አማራነት አጆሃ ብሎ በላያችን ላይ የተሰየመብን አዲሱ ሹም ነው። እድላቸው ሆነና ለመደናገር የተዘጋጀ መንጋ አግኝተዋል። ኃይል አሁንም በጃቸው ነው። የህዝብ ኃይል የሆነው አመጽና ትግልም ተደናቅፏል። በመሆኑም ጸረ ወያኔው ትግል አድርባዎችን አስወግዶ ተጠናክሮ መቀጠል እንዳለበት ምንም ጥርጥር የለውም። ይህን ግዳጅ ተወጥተን ኢትዮጵያን ከወያኔ መዳፍ ማላቀቅና አወናባጆችንም ድባቅ መምታት ዛሬ ከፊታችን ተደቅኖ ያለ ግዳጃችን ነው እንላለን። ጸረ ወያኔ አገር አድን ትግላችን ይፋፋም። የሽግግር ሂደት ለዴሞክራሲና ሁሉን አቀፍ በሆነ ይዘት እውን ይሆን።
እንፈኖችና የሹመኛው ኮሎኔል የመቃብር ጉዞ የተለያዩ የመንግስታት የለውጥ ታሪክ ደግሞ እንደሚያሳውየውና እንደሚያስተምረው አምባገነኖች ለበተለ ስልጣን ያበቃቸውን ታሪካዊ ክስተትና አጋጣሚዎችን ዘላለማዊና የማይቀየሩ የተለያዩ የመንግስታትን ለውድቀት ያበቁ እውነታዎችን በነሱ ላይ እንደማይደገሙና እነዛ ከነሱ በፊት የነበሩትን መሪዎች ወይም ደግሞ ስርዓቶችን ለውድቀት ያበቁትን ምክንያቶችን ወይም ደግሞ ስህተቶችን ለቅሞ በማውጣት እንዳይደገሙ የሚያስችላቸውን ቅዠትና ብቃት ግንባታ ላይ በማተኮር በስልጣን ተደላድለው ለመኖር ባላቸው ቁርጠኝነትና በዛም በመሳከርና በመታወር አዲስ የመቃብር ጉዞን ይጀምራሉ። በዙሪያቸው በተሰባሰበው አጋጣሚውን በመጠቀም የበረከቱ ተቋዳሽ ለመሆን በሚሽቀዳደሙ በሏቸው ሆዳቸውን ወዳሞችና ወይም ደግሞ ህሊናቢስ መንጋዎች ለውሸት ተክለሰውነት ግንባታ ይኮፈሳሉ። በእብሪት ይወጠራሉ። በስልጣን ይባልጋሉ። ብሎም የሌለላቸው አምባገነን ይሆናሉ። ይህ ባህሪያቸው ደግሞ ያ ህይወቱን ሰውቶ ደሙን አፍስሶ አጥንቱን ከስክሶ ለስልጣን ያበቃቸው ዲሞክራሲ ጠያቂ ፍትህ ፈላጊ በአጠቃላይ የስርዓት ለውጥ ጠያቂው ላባደሩ አርሷደሩ አስተማሪው ተማሪው ተራማጁን የህብረተሰብ ክፍል የተለያየ ማህበራዊና ኢኮኖሚያዊ ለውጥን አጥብቆ ጠያቂውን የህብረተሰብ ክፍል በጣናትነት ለስልጣናቸውም ከፍተኛ የስጋት ምንጭ አድርገው በመፈረጅ ይህ በጠላትነት የተፈረጀን የህብረተሰብ ክፍል ከፋፍሎ ለመግዛት የሚያስችላቸውን የከፋፍለ ግዛን ስርዓት ያፈናሉ። ይህ ባህሪያቸው ባለፉት 3 ስርዓት መንግስታት በአገራችን የታዩት የአገዛዝ ታሪክ ቁልጭ አድርጎ ራሱ ያሳየናል። ሩክሳን ይሄድ ከፊውዳሉ ንጉሳዊ አገዛዝ እስከ ወታደራዊ አምባገነንና ፋሽስታዊ መንግስት እስከ ዘረኛው አምባገነንና ጠባብ የወያኔ መንጋ ቡድን የታየው ባህሪና በስልጣን ለመቆየት የተጓዙበት አገርን ከፋፍሎ ህዝብን አቃርኖ ለያይቶ ለመንግስት ለመግዛት የሚያስችላቸውን የከፋፍለ ግዛ ፖሊስን ማስታወሱ ግድ ይላል። ቀደም ሲል ደርግ በአምሳሉ የሰራተኛ ማህበር፣ የገበሬ ማህበር፣ የሴቶች ማህበር፣ የወጣቶች ማህበርና የተቃዋሚ የፖለቲካ ድርጅት በማቋቋም የህዝብን ዲሞክራሲ፣ የኢኮኖሚ፣ የማህበራዊ ጥያቄዎችን በማምታታትና የህዝብን መፈክር በመቀማት በካድሮቹና በተለጣፊ የፖለቲካ ድርጅቶቹና በቅጥኛ ባንዳ ምሁራኖቹ ያደረገውን ጥረትና የተጓዘውን ርቀት ስናስታውስ ሀቀኛ የመብት ታጋዮችን አናርኪስቶች፣ የአረብ ቅጥረኛ፣ አስገንጣይ፣ ቀልባሽ፣ አድሃሪና የጥንት ስርዓት ናፋቆች ስም እየለጠፈ ቀይ ሽብርን በማወጅ ላባደሩን ተራማጅ ምሁራንን፣ ተራማጅ ወጣቶችን፣ የሴቶች ማህበር መሪዎችን፣ የሰራተኛ ማህበር መሪዎችን፣ ተቃዋሚ ፓርቲ አባላትና ድጋፊዎችን በአደባባይ የረሸነና ፍርሃትን፣ ጭንቀትንና ጥርጣሬን በህዝብ ላይ በማስፈን ለ17 ዓመት በስልጣን ከረመ። ነገር ግን ያ ሁሉ ቅጀት፣ ያ ሁሉ ድስኩር፣ ያ ሁሉ ድንፋታና አይደፈሬነት ሁሉ ያ ሁሉ ስፔሻል ኮማንዶና የካድሮች ስምሪት ደርግን ከመቃብር ጉዞ አላተረፈውም። ያንን የደርግን በስልጣን ለመቆየት በተቃዋሚዎቹ ላይ ያካሄደውን የግፍ ግድያ፣ እስራት፣ ቶርቸር፣ ስነ ልቦናዊ ሽብርን ለዘላለም የህሊና ጠባሳ በህዝባችን ላይ ጥሎ የተሰናበተውን ፋሽስታዊን ወታደራዊ አገዛዝ ያገለገሉና በፊት አውራሪነትም ሲመሩ የነበሩ ቅጥረኞች ለተተኪው የዘረኛ ጠባብ ብሔረተኛ የወያኔ ቡድን በወዶ ገባነት የሎሌነት ትከሻቸውን አስተካክለው በማቅረብ በዛ በለመዱትና በተካኑበት የክህደት ሙያ ወያኔንና ተገንጣይ ጠባብ ብሔረተኞችን በማሰልጠን አገራችንን በማፍረሱ፣ አገር በማስገንጠሉ፣ ብሔራዊ ጦሩን በመበተኑ፣ አገርም በቋንቋ ላይ የተመሰረተ ክልልን በማቋቋሙና ኢትዮጵያን አፍራሽ የሆነ ህገ መንግስትን ቀርጸው የሀገራችንን ግዛት ለሱዳን ከመስጠት እስከ ኤርትራ እስከ ማስገንጠል ከዛም አልፎ በባዕዳን ቅኝ ገዦች የተደነገገ የግዛት ድንበርን ትሪቲዎችን በመቀበል በዓለም አቀፉ ፍርድ ቤት ሀገራችን በባዕዳን ያውም በቅኝ ገዦች የህግ ባለሙያዎች እንድትወከል በማድረግ የሀገራችንን የሰሜን ክፍል ለተገንጠለችው ኤርትራ እንዲሰጥ ያስፈረዱ የጠባብ ተገንጣይ ብሔረተኞች ቡድኖችና የባንዳ ምሁራኖች በጣምራ የወያኔን ቡድን ለ27 ዓመታት የግፍ ስርዓትን በሀገራችን ህዝባችን ላይ እንዲያሰፍል አድርገዋል። ትናንት ደግን በታማኝነት ሲያገለግሉ የነበሩ አድርባይ ምሁራን ደርግ ያለበሳቸውን ኮት አሽቀንጥረው በመጣን አዲሱን የወያኔን ካባ ወይም ኮት አጥልቀው ቁጥር አንድ ደርግን ስርዓት አውጋዥ፣ በተግባር ግን አራጅ ቁጥር አንድ የሃይማኖት አባት፣ የኮሚኒቲ መሪ፣ የፖለቲካ አክቲቪስት፣ ታሪክ ተንታኝ፣ የታሪክ አዋቂ በመምሰል የዘረኛውንና የጠባቡን የወያኔን ስርዓት ተሟጓቱን ህዝባዊ ስርዓት ጠያቂውን ያሷደሩን የራባደሩን መብት ጠያቂውን የዲሞክራሲና ፍትህ ለኢትዮጵያ ህዝብ ብሎም ሁሉን ያሳተፈ የሽግግር ሂደትና ግዛዊ የሽግግር መንግስት ጠያቂውን ኢህአፓን በደቦ በመዝመት ቻሉ ለማጥፋት ካልቻሉ ደግሞ ለማዳከም ዘመቻቸውን አጣጥፈው ዘመቱ። ከባድ አገር ሱዳን ከሰሜን የሻቢያን ጦር ከመሃል የወያኔን ጦር በማቀናጀት በመዝመት ኢህአፓኑ የኢህአፓን ወታደራዊ ክንፍ በመክበብ ከፊል አማራሮቹንም ደብዛቸውን በማጥፋት ህዝባዊውን ትግል ለግዜው ቢያዳክሙም በተፈጥሯዊ የግፍ ባህሪያቸው የሚያሳምጹትን ህዝብ ግን ማቆም ባለመቻላቸው የህዝብ አመጽ በአገሪቷ ዳር እስከ ዳር ተጠጣጥሮ ቀጠለ እንጂ አልቆመም። ያ በብቃት ከፋፍለነዋል አለ አይተነዋል ላይ ተረክ ተለያይቷ ያሉት ህዝብ ባሰፈኑበት የግፍና የግፍ አገዛዝ ግፍና የግፍ አገዛዝ በአገሪቷ ሙሉ አመጹን በግፈኛው ጠባብ ብሔረተኛ አምባገነን ቡድን ላይ አቀጣጠለው። ህዝብም ተባበረ ተናበበ። የኦሮሞም ደም ደሜ ነው የአማራ ደም ደሜ ነው በሚለው መፈክር ስር ትግሉ ጦፈ። የግፈኛው ጠባብ ፋሽስታዊ አምባገነን ቡድን ስርዓት ግብአተ መሬቱ መቃረቡን በማያሻማ ሁኔታ አረጋገጠላቸው። ይህን በምዕራባውያንና በአረቦቹ መንግስታት ዘንድ ከፍተኛ ስጋትን መረበሽን ጭንቀን በመፍጠሩ ስርዓቱን ለማስረፍ ከፍተኛ ሩጫና ርብርቡ ተጧጧፈ። ለዚህም ስኬታማነት ኢትዮጵያዊነት ሱስ ነውን ቲም ለማ በሚል መፈክር የህዝብን የስርዓት ለውጥ ፈላጊ የተባበረ ትግል በማዳከምና በማለታለት የተባበረውን ህዝብ በመከፋፈል ግዜ በመግዛት ጠባቦች ተገንጣዎችና ሆዳደሮች በጋራ ዳግም ህዝብ ተባብሮ ስልጣናቸው ስጋት እንዳይሆን ህዝብን እርስ በርሱ ሃይማኖትን ብሔርን አካባቢን መሰረት ያደረገ የህዝብ ግጭትን በማጣጣፍ የቅጀት መናም እናቴ ንጉስ ትሆናለህ ብላኛለች ሲል ሹመኛው ኮሎኔል በአደባባይ ተደመጠ። ሹመኛው ይህንን የቅጀት ህልምውን ለማድረግ ተክለ ሰውነቱን በመገንባቱ ላይ ዘመቻውን ማጣጣፉን ቀጠለ። ከህዝብ ማዕበልም ሸስቶ በመቀሌ የመሸገው ዘረኛ ቡድንም በበኩሉ የራሱን ወደ ስልጣን የመመለስ ቅዠቱን ለማሳካት በኦነግ ሸኔ በሲዳማ ነፃ አውጪ ስም እየባከነ የባንክ ዘረፋንና የአማራ ብሔርና የኦርቶዶክስ እምነት ተከታዮችን ደጋፊዎች ላይ ግርያውን በመላ ሀገሪቷ ያለ አንዳች ከልካይ አጧጧፈው። ኮሎኔሉም የራሱን ስልጣን ወደ ማጠናከሩና የክልል ወታደሮቹን ግንባታና ስልጣና በማተኮሩ ሁለት ባላያዝ አንዱስ ቢሰበር ባንዱ ተንጠልጠል እንዲሉ ይመስላል የክልል ግንባታው ውድድር ለተመልካች የኢትዮጵያ ለተመልካቹ የኢትዮጵያ ህዝብና ለሰላም ወዳዱ የዓለም ህዝብ እስከሚገርም ተጧጧፈ። የተፈራውም አልቀረም። በአማራ ክልል አመራርና የብሔራዊ የጦሩ የታማጆር ላይ የተቀነባበረ ግድያና ጭፍጨፋ ተከናወነ። ይህም ተከትሎ የህዝብ ድምጽ ሆነው የታዩ ግለሰቦችን ቡድኖችን አክቲቪስቶችን ያይናችሁ ቀለም አላማረኝም አይነት ከያ አካባቢው ታሰሩ ቶርች ተደረጉ። ግማሾቹ እስካሁን በስር ማቀቃሉ። ይህ ደግሞ አምባገነኖች ምን ጊዜም ባህሪያቸው የስልጣናቸው ስጋት ነው ተብሎ የተፈረጀን ማጥፋት የተለመደ ክስተትና የነገው ተረኛ ማን ሊሆን እንደሚችል ለኢትዮጵያ ህዝብና ወዳጆች ግልጽ ነው። ሁለት ኮርማ በአንድ በረት ውስጥ በሰላም አብሮ መኖር አይችልም። አንዱ አንዱን አጥፍቶ የበላይነትን አስፍኖ አምባገነኑን ስርዓት ማስቀጠል ነው ያለባቸው። ይህንንም ተከትሎ በመቀሌ የመሸገው ዘረኛ ቡድን ለስልጣኑን መልሶ ለማያዝ የሚያስችለውን ዝግጅትና ለግጅቶች በብቃት አከናውኖ የኮሎኔሉንም ተፈጥሯዊ ደጋፊዎቹን ጭምር ከስሩ ማስ በማስኮብለልና ተጽዕኖ ፈጣሪዎች ናቸው የሚባሉትንም የኮሎኔሉን ደጋፊዎች አክቲቪስቶች የፖለቲካ መሪዎች የብሔር አቀንቃኝ መሪዎችንና ግለሰቦችን ሳይቀሩ በወያኔ በብት ስር መካተታቸውን ካደረጋገጡና አማራና ኢትዮጵያዊ ነኝ ባዩን ማጫከማቸውንም መከፋፈላቸውንም በእርግጠኝነት በመተማመን ኮሎኔሉ ያንን የቁጩ ምርጫ ካላታ ሄደ እስከ መስከረም 30 በኋላ መንግስት የለምን አወጡ። ወያኔ የዲሞክራሲ ጠበቃ የብሔር ብሔረሰቦች መብት ጠባቂና ይህንን መብት ደግሞ በነሱ ዘበን ተረጋግጧል። ህገ መንግስቱ ተጥሷል። ኮሎኔሉ ምርጫውን በሰዓቱ ካላካሄደ ትግራይ የራሷ ምርጫ ታደርጋለች ሲል ዛተ። እንደ ዛተም አደረገው። ኮሎኔሉ በክፉኛ አስፈሪ የፖለቲካ አጣብቂኝ ውስጥ ገባ። የተመሸገበት የኦሮሞ ህዝብም በጠላቶቹ ኦነጎችና ኦፌኮ እና በሌሎች የኦሮሞ ብሔረተኞች ተይዟል። በመሰረቱ የኦነግና የኦሮሞ ብልጽግና መካከል ምንም አይነት የዓላማ ልዩነት የለም። ምንም አይነት ኢትዮጵያዊነት መንፈስ የለም። ሁለቱም ታላቋን ኦሮሚያን እውን ማድረግ ነው ብቻ የፖለቲካ ስልጣኑን እንያዝ እንጂ ነው ጉዳዩ። ይህ ታላቋ ኦሮሚያን የምትመሰረተው ሰፊ ግዛት ከአማራ በነሱ ካታ አቀማመጥ ይህች ኦሮሚያ የምትመሰረተው አሁን ባለችው ኦሮሚያ ተብላ በምትያዘው ግዛት ብቻ ተወስና ማስቀር ስትሆን ወደፊት የምትመሰረተው ሰፊ ግዛት ከአማራው ሰፊ ግዛት ከሶማሌው ሰፊ ግዛት ከአፋር ሰፊ ግዛት ከጉራጌ ሰፊ ግዛት ከደቡብና ከወላይታ ህዝብ ከዛም ከምዕራባዊ የኢትዮጵያ ክፍል ከጉምዝ ምናምን ከሚባለው በንወሰደው ይሁን እንጂ ኮሎኔሉ በስልጣን ላይ ከርሞ ይሄንን ህልሙን ለማሳካት ከፊቱ የተጋረጠበትን ከተራራ የተለቀ አክሽን የሆነውን ኃይል ለመቋቋም ቢሰራም ባይሰራ ምርጫው አንድና አንድ ብቻ ነው። ይሄም ኢትዮጵያዊ መስሎ መቅረብ ብቻ ነበር። ይህንን የተረዳው የትግራይ ጽንፈኛ ቡድንና የኦነግ ጽንፈኞች በኢትዮጵያዊነት ላይ የሰሩትን የማፍረስ ስራዎች በአስተማማኝ ሁኔታ የተከናወኑ በመሆናቸው በፈለጉት ቦታና በፈለጉት ሰዓት ጦርነቱ እንደሚጀምሩ በእርግጠኝነት በወያኔ ተከፋይ የሶሻል ሚዲያ ጭምር በስፋት ተናፈሰ። ኢትዮጵያም አለቀላት፣ ትበታተናለች፣ ከበሮ ተወሰመ። በትግራይ የመሸገው ፋሽስታዊ ቡድንና የኦሮሞ አክራሪ ጽንፈኛ ቡድንም በወያኔ መሪነት በሚገኝ ድል ኦሮሚያ እውን እንደምትሆን በግጥኝነት ተነበዩ። ልክ እንደ ቀድሞ ኦነግ ህልማቸው ከደርግ ጋራ ሲያብሩ በመኢሶን ስም ታጥቀው ተደራጅተው ነቅተው ደርግን ገልብጠው ኢህአፓን አጥፍተው ስልጣን ሲይዙ ይታያቸው ነበር። አልሆነም እንጂ እንደዚሁ ወያኔም ሲመጣ ከወያኔ ጋራ ተባብረውና ወያኔ ስር ታጥቀው ተደራጅተው ነጥቀው ተዋክተው ወያኔን ገልብጠው ስልጣን ሲይዙ ይታያቸው ነበር። አሁንም ህልም ሆኖ ቀረ እንጂ ይመስለኛል ሁለተኛው ጊዜ አምኑ እንደበርቱ አሁን አመጣ በሚል መንፈስ ይመስለኛል። የኦሮሞ ጽንፈኞችን ታሪክ ወደኋላ ዘወር ብለን ስንቃኝ የምናየው የጀባ ጥበብ ከሆነት ነው የምናየው። ኦሮሚያን መስርተው ለመንግስት ያላቸውን ህልም ለማሳካት ስልጣን ከጨበጡ አምባገነን ጥላስን ሆነው በፍንገላ ስልጣን ለመጨበጥ እንጂ ታግለው ተሰውተው ለህዝብ ዲሞክራሲ መብት መከበር የቆሙ እንዳልሆኑ ታሪካቸው እያንዳንዱ ይህንኑ ያሳብቃል። እዩ፣ የሜሶን መስራቾች የነበሩት ከሶስት ወይም አራት በሆኑ ነው በህይወት የሌሉት። ጠቅላላቸው ከደርግ ጋር አብረው በሜሶን ስም ተደራጅተው ኦነግን አጠናክረው ደርግን ገልብጠው ስልጣን ለመያዝ ይራወጡ የነበሩ በኢትዮጵያ በዚያን ጊዜ በ13ቱም ክፍለ ሀገር ያሉ የኦሮሞ አክቲቪስቶች አሁንም አሉ። አሁንም ያሁኑ የፖለቲካ ቀመር ቀንቃቅንቃኝ አክቲቪስት መሪዎች እነሱ ናቸው። በምርኩዝ ሄደው በዊልቸር ላይ እስከሚቀመጡ ድረስ የኦሮሞ ህዝብ አልቆ እነሱን የኦሮሚያ ፕሬዝዳንት፣ የኦሮማ ሊቀመንበር፣ የኦሮማ እንትን አድርገው ውጭ አምባሳደር ሆነው ነው የሚታያቸው። በቅርብ እንኳን የተከናወነውን የምርጫ 97ቱን ብንመለከት ይህ የደባ ስራቸው በኦሮሞ ናሽናል ኮንግረስ ስም ተደራጅቶ በምርጫው ሲወዳደር በሚስጥር ከጥንፈኛው ኦነግ ጋራ በሚስጥር ተደራድሮ የኦነግ ደጋፊዎች በኦሮሚያ ክልል በሙሉ የኦሮሞ ናሽናል ኮንግረስ እንዲጥሉ ተቀስቅሰው የመረጡበት ሁኔታ ነበር የነበረው። እዩት ልክ በዛን ዘገልብጦ አሁን ስልጣን የታያቸው። አሁንም ይህ ደባቸው የኦሮሞ ጽንፈኞችና አክቲቪስቶችን ነን ባዮችን በባህሪነት ቀፍድዶ የያዘ ባህሪያቸው ቀጥሏል። ሌላው ቀጥቶ ከ600 በላይ ንጹህ ኦሮሞዎችን በኢሬቻ በዓል ላይ እንዲያልቁ ያደረገን ወያኔ ከ1.2 ሚሊዮን በላይ ኦሮሞዎችን ከጭናክሰን ያፈናቅሎ ለሞት ተርሃብና ለበሽታ የዳረገን ወያኔ የኦሮሞ ወጣቶችን በአጋዚ ጦር በአደባባይ እናቱ ፊት በጥይት ገሎ እናትን በልጇ ሬሳ ላይ እያሰቃየ ፊልም ይቀርጽ ነበረ ወያኔ ዛሬ ተባብሮ የኦሮሞ ህዝብ ወዳጅ ነው ሲል መደመጡ የኦሮሞ ጽንፈኞችና አክቲቪስቶች የኦሮሞ ህዝብ በዲሞክራሲ በኢኮኖሚና ከማህበራዊ ችግራቸው ለማላቀቅ አለመሆኑን ከማሳየቱም ባሻገር የኦሮሞ ህዝብ ያለቀውን ያክል አልቆ ማንኛቸውንም አይነት ስቃይና መከራ ተቀብሎ ብቻ እነሱን ለስልጣን ማብቃት እንዳለበት የወሰኑና የሚያምኑ መሰሎች መሆናቸው ነው የሚያረጋግጠው። እናቱ ንጉስ ትሆናለህ ያለችው ኮሎኔል ከጽንፈኞቹ የተለየ እምነት እንደሌለው በሚያሳየው በምዕራባውያን እና በአረቦቹ ለስልጣን ከበቃ ጊዜ ጀምሮ አካሄዱ ሲመረመር በግልጽ የሚያሳየው በጠባብ ብሔረተኛውና ፋሽስታዊ የወያኔ ቡድን በተፈጠረው የከፋፋይ ክልላዊ ስርዓት የወያኔ ህገ መንግስትን ላለማስቀየም የሚያደርገው ጥረትና በአፉ የሚሰብከው ኢትዮጵያዊነት የሚያሳይ ሳይሆን በራሱ አምሳል የምትፈጠር ኦሮሚያን እውን ለማድረግ እንደሆነ በግልጽ ያሳያል። ነገር ግን አንድ የማይካድና ግልጽ ነገር አለ። በጥንፈኛው ኦነግ ቀደም ሲል ጆዋር ጥሮች በኋላ ደግሞ ኦፌኮ ህብረትና በኦሮሞ ብልጽግና ቀደም ሲል ኦፒዲኦ መካከል የማይታረቅ ቅራኔ አለ። ማለትም አንዱ አንዱን ካላቀፋ አብሮ መኖርና ኦሮሚያን እውን ማድረግ ስለማይችሉ አንዱን ለማጥፋት ታሪክ ታክቲክና ስትራቴጂን አላንሳቸው መርጠው ወግነው የሚቀጣቀሱት። ኮሎኔሉ ኢትዮጵያዊ ነኝ ባዩን አማራ፣ ሶማሌ፣ አፋሩን በከፊል የለቡን አቅፎ ለውሸት ኢትዮጵያዊነትን እየሰበከ ለኦሮሞ ህዝብና ወጣት ደግሞ እነሰኛዋን ኦሮሚያ እኔ ነኝ ኦን ማድረግ የምችለው ደግፉኝ ተባበሩኝ ሲል የኦሮሞ ብልጽግና አባላትንና ካድሮችን የኦሮሞ አስተዳደር መሪዎችን ካድሮችን አስተማርቶ ሲንቀሳቀስ ጽንፈኞቹ ደግሞ ታክቲካልና ስትራቴጂክ አላያንሳቸውን ወያኔን አድርገው በቋንቋና በብሔር ላይ የተመሰረተን ፌዴራሊዝምና ህገ መንግስቱን የሚያስከብረውና የኦሮሞንም ህዝብ እና የሀገር የመሆን ህልም እውን ማድረግ የሚቻለው ለማድረግ የሚቻለውን ብቃትም ዝግጅትም ትጥቅም አቅምም ያለው ወያኔ ነው። ስለሆነም አህዳዊ ስርዓትን ተመልሶ እንዳይመጣ መዋጋት አለበት ሲሉና ሲሰብኩ ይሰማሉ። ከዛም አልፎ ዘርንና ሃይማኖትን መሰረት ያደረገን ግድያን ሁከትን ብጥብጥንና ማፈናቀልን በሁሉም ክልል አስተዳደሮች እያካሄዱ ይገኛሉ። በተለይ ደግሞ ቀደም ሲል ዘረኛውና ፋሽስታዊ ወያኔ በዘረጋው መዋቅርና በገነባው ኔትወርክ በመጠቀም በወለጋ በመከተል በመተከል በአፋርና በሶማሌ ህብረተሰብ መካከል በግድዮን በጉጂ ብሎም ደግሞ በኮንሶ እየተካሄደ ያለውን ማጤኑ ተገቢ ነው። ኮሎኔሉ የሚከተለው ታክቲክና ስትራቴጂ የባሰ እያጋለጠው እያሳጣው መምጣቱ አንዴ ካማራው አንዴ ኮሮሞቹ እየወገነና ሲዋጅብ ሁሉንም ባንዴ ለመሆን ሲሞክር የምር ለውጥ አሻጋሪነቱና በአፉ የሚሰብከውን በተግባር ለመሰርጎም ቁርጠኝነት የማይታይበት እዛና እዚህ የሚዋጅቅ ሰው መሆኑንና ባንዴ ሁሉንም ለመሆን ሲሞክር ሲዳክር ይመታየቱ በብዙዎቹ ዘንድ እያነጋገረ ይገኛል። በዚሁ ባህሪው አረቦቹና ምዕራባውያን ክፉኛ ዘምተውበታል። ይህ ደግሞ አገራችንንም ከውስጥ ብጥብጥና መፈናቀል ባሻገር ለባዕዳን ወራሪም አጋልጦ እየሰጠ ለመሆኑ የሱዳንን ወረራ ማጨኑ ተገቢ ነው። ዛሬ የኦሮሞ ጽንፈኞች የወያኔ ርዥራዞችና የኦሮሞ ብልጽግና ስውር ኦነጋውያን ምንም እንኳን አማራውንና ኢትዮጵያዊነኝ ባዩን በህብረተሰብ ለይተውና በጠላትነት ፈርጀው ዘር ተኮርና የማንነት ላይ ያነጣጠረን ግድያ ማፈናቀልና ዝርፊያውን ቢያጧጡፉም ነገሩ ነገ ተረኛው ኦሮሞ ያልሆነው ህዝብ ለመሆኑ የኦነግንና የወያኔን ታሪክ ዞር ብሎ መመልከቱ በቂ ነው። ወያኔ ኢትዮጵያን ተቆጣጥሮ ስልጣን በያዘ በማግስቱ በኢትዮጵያና በኢትዮጵያዊነት ላይ ነው የዘመተው። ቀጥሎም አማራ ለስልጣኑ ከፍተኛ ስጋት ስለሆነ ሌሎች ብሔር ብሔረሰቦች ሳይቀሩ በአማራ ላይ አዝምቶ ከ2.5 ቢሊዮን በላይ አማራዎችን አማራዎች ተብሎ ተፈርጀው ኢትዮጵያውያን ከምድረገጽ አጠፋ። ቀጥሎ ውሎ ሳያድር እንደ ብሔራዊ ሎተሪ ፈቅ ቢያደርጓችሁ ሁሉም ኦፒዲዎች ኦነጎች ናቸው ሲል መለስ ዜናዊ በፓርላማው ንግግር ማድረጉ ይታወቃል። ቀጥሎ የኦሮሞ ወጣት በኦነግ አባልነት እየተፈረጀ ለስር ለግድያ ለስራ ለስደት ተዳረገ። አሁንም በወያኔ አልጋወራሽ ኮሎኔል የሚመራው የኦሮሞ ብልጽግና እያካሄደ ያለው የወያኔን ግልባጭ የኮሎኔሉ መንግስት ኦሮሞማን አስፋፍቶና የስልጣን ባለቤትነት ካረጋገጠ በኋላ ቀጥሎ ያለው የመስፋፋት ህልም ልክ ወያኔ የአማራ የአፋሩን የክልል ወደ ራሱ ብሎ ከወሎ ከውጭ መንግስት ኮሪደር ፈጥሮ ለምናቾ የሚባሉትንም የሌሎች ክልሎችን ወደ ራሱ አስገብተው ኦሮሞዎችንም ከማራው ካፋሩ ከሰማሌው ኮላይታው ከደቡቡ ካረሩ ለመጠቅለል ባህላቸው በማስፋት ታሪክ ካርታ ላይ በግልጽ መቀመጡን ያላየ ካለ መመከት ይችላል። ኦሮሞ ብልጽግና ትናንትና ራያ የኦሮሞ ነው፣ ወሎ የኦሮሞ ነው እና ይሄውልህም አሁን ገና በዳጅ ላይ ያለ የሚቃጀው ቁሸት ነገ አድጎ ሰው ሆኖ በሁለት እግሩ ሄዶ ለወግ ለማዕረግ በቅቶ መንግስት ሲሆን ምን ሊል እንደሚችል ሌሎች ብሔረሰቦች በዚህ በኦሮሞ አቆያ ዛሬ ክልል ተብሎ በተከለለው ኦሮሞ አካባቢ ያሉ ሌሎች ኦሮሞ ያልሆኑ ሶማሌው፣ አፋሩ፣ ደቡቡ፣ ጉራጌው፣ ወላይታው፣ ጋምቤላው፣ አማራው ይሄ ሁሉ ከነኝ ሁሉ ላይ ክሬም አለ። የግዛት ክሬም ያለው ቅዠታም ጽንፈኞች ናቸው ተቆጥ ስልጣን ላይ ያለው ይሄንን የሚቃጅ ቅዠታም ቡድን ነው። ስለዚህ ይሄንንም ህልማቸውን ለማሳካት ማንኛውንም ዘግናኝና አስቀቃይ ድርጊቶችን ከመፈጸም የሚያግዳቸው ፈሪሃ እግዚአብሔርም ሆነ ህሊና የሌላቸው ሰውን በህይወት በገበያ ላይ ሰቅለው ሲጨፍሩ ታይተዋል። አዛውንትንና እርጉዝ ሴትን ከህፃንና አንገቷን በብላዋ ሲቀሉ ታይተዋል። ህፃን ከሽማግሌ እንደተኙ ህፃን ሽማግሌዎች እንደተኙ በልጅ ገቶ በሰዓት ሲያጋሉዋቸው ታይተዋል። ቤተክርስቲያንና መስጊድን የተጠለለ ሳይቀሩ በላያቸው ላይ አፍርሰው ደርምሰው በጥይት አማሮችን ሲያርዱና ሲገሉ ታይተዋል። ይህ በእኔ አይደርስም የሚል ካለ እሱ የተኛ ወይም በሌላ ፕላኔት ላይ ያለ መሆን አለበት እንጂ በዛች ምድር ላይ ያለ ይሄንን አያልም። አሁን የኢትዮጵያ ህዝብም ሆነ የኢትዮጵያ ብሔረሰቦች ያውቁት የሚገባው በኢትዮጵያ ውስጥ እየተካሄደ ያለው ጦርነት የኢትዮጵያን ሉዓላዊነት፣ የህዝቦቿን የፖለቲካ፣ የኢኮኖሚ፣ የማህበራዊ ችግር ፈቶ አገራችን ኢትዮጵያን የዲሞክራሲ ስርዓት የሰፈነባት፣ ፍትህ የተረጋገጠባት፣ ዜጎች በእኩልነት የሚኖሩባት፣ የዜጎች ጤና የተጠበቀባት፣ መልካም ስርዓተ ትምህርት የተዘረጋባት፣ የብሔር እኩልነት የተረጋገጠባት፣ ብሔራዊ አንድነቷ የተጠበቀባት አገር ለማድረግ ሳይሆን የህዝቦችና የአገሪቷ መሰረታዊ ጥያቄዎች ወደ ቆሻሻ ማጠራቀሚያ ተወርውረው አምባገነኖች አንዱ አንዱን ፈንግሎ ስልጣኑን ተቆጣጦ ያንን የገማ ህዝብን ለረሃብ፣ ለድህነት፣ ለባርነት፣ ለእስራት፣ ለስደት የዳረገውን አጥብቆ እየታገለው ያለውን ስርዓት ለማስቀጠል የሚደረግ ትግል እንደሆነ ለመገንዘብ አዳጋች አይደለም። ስለዚህ የኢትዮጵያ ህዝብ ይህንን ተገንዝቦ የአንድነት ትግሉን አጠናቆ አገሩ ሉዓላዊነት ጠብቆ ለፖለቲካ፣ ለኢኮኖሚና ለማህበራዊ ችግሮቹ መፍትሄ የሆነውን የስርዓት ለውጥ ትግል አቀናጅቶና ተባብሮ ማጣፋፍ አማራጭ የሌለው ግዴታ በመሆኑ ተገንዝቦ መነሳት አለበት። ብሎም የህዝባችንን አንድነት፣ የሀገራችንን ሉዓላዊነት አደጋ ላይ የጣሉና ለዘበናት አብሮ የኖረ ህዝባችንን በታሪኩ፣ በባህሉ፣ በእምነቱና በባህሪው አስቦት አልሞት የማያቀውን አዲስ የአውሬነት ባህሪ አስፍኖ እርስ በርስ እንዲጫረስ እንዲጠፋፋ ምክንያት የሆነውን የብሔርና የበቋንቋ ላይ መሰረት ያደረገን ፌደራሊዝምና ከፋፋይና አግላይ የሆነን የወያኔ ህገ መንግስት አስወግዶ የኢትዮጵያ ህዝቦች ሉዓላውን ላመኑበትና ለመከሩበት ህገ መንግስት በአንድነት ትግሉን ማጣጣፍ ከእያንዳንዱ ኢትዮጵያዊ ዜጋ ይጠበቃል። ኢትዮጵያም ተባበረ ልጆቿ ክንድ ለዘላለም ተጠብቃ ትኖራለች። ድል ለኢትዮጵያ።
Islam na Hindu ve Buddha, Jiru ame sisi ve Rasta, Fethari nisa fethai huda, Fethakun kena bekelem, Vaimano tabi hita kapto, Ait nisu malizam, Leyu netu vanti ayilo, Ayilo bekelem aymano, Tabi hitu lete, Yezegin nisa vestero, Atam sisi vara, Sabali jimleti, Vestau de jorda,
Ethiopia, the nation that lies in my heart.